የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ኢተመልካች ኢትዮጵያውያን በሙሉ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የህይወት ታሪክ ተንተርሶ ባቤ ጉበኛ የተደረሰውን ታሪካዊ ድቦለድ አንድ ለናቱ መጽሐፍ ትረካ ክፍል 23 ተሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
ለምን አትወገር? እውነትም እንዳሰት ከሆነች ነፍስ አልባ አረ ምን አባቷ አበትን ቶና ይውጣት ይሄድ ገደል ይትግባ። ለምን ትርቅ አትል ይጥፋ ደብዛ አባቷ ይዳጀ ይሄድ ትውልድ አንከራታ። ለምን አትወገር? በቁም አትወቃ? በድቅድቅ ጨለማ በፀሐይ በጨረቃ ራሷን ላብነቷ ካልሆነች ጠበቃ ያኔ ትውልድ ተምሳሌን እስካስጠበጠበች አረ ምን አባቷ ነው ራሷን ማትወል ለሌላ ማትመች? ለዚያ የትውልድ ጌጥ ኮከብ ማረግ ሆና አልታይት ካለች ጨለማን ተግና አቅም ጉልበት አንሷት ባሰት ከተመታች ተጠፍራ ትወርወር ትሆን ከምድር በታች። ለምን አትወገር? ያም ትውልድ እንደሷ ለምን አይወገር? የገባውም ካፈር ትግሉ በረዘመ ጊዜው በጠመመ ይነረት ይወቃ እየተለቀመ የነብር ጥፍር ቆራጭ የአንበሳ ቅንድ ብላጭ ከውቅያኖስ ገብቶ ዋርካ አጋድሞ ፈላጭ ትንኝን አዋላጅ የዝንብ ቋንጣ ዘልዛይ የዶሮ ወተት አዳይ ጀግናውን ሞልቶ ሰርፎ እውነት አቅን ገዳይ ለምን አይወቀጥ? ያ ትውልድ እንደ ገብስ ስም ታሪኳ ይጠፋ ጥላሸቱን አይለብስ። ለምን አይወቀጥ? በፈጠሮ መዘዝ ቀደም ብሎ መስሎ ያ ትውልድ ይቀጥቀጥ ይመታ ባሉሉ የፖለቲካ አሁን ቀድሞ ያስቆጠረ ተደራጅቶ ትግልን ከዳዲ ያስጀመረ የብሔር ጭቆናን የመሬት ላራሹ የህዝባዊ መንግስት ጥያቄ ከስታሹ ያ ትውልድ የይሁዳ አንበሳ ያጨው መንግስት ያን ወዙ ጫፍ ያለ ባለ ርስት ባለ ጉልት የምርጥ መኮንኖች ነፍሰ በላን ፋሽስት ዘመናዊን ፈንጋ የወያኔን ልክፍ እምቢኝ አሻፈረኝ ብሎ መታገሉ መታጠፍን ጠልቶ ከጠና በቃሉ የወጋውን ጩቤ አዋልስም ካለ በየፈረንጁ ቤት ካልሰን ከባለለ በጥሬው ተይዞ ለምን አይደለዝ? አይጎድ ታሪኩ ካገሩ አይጠረዝ። ለምን አይቆላይ አር እንዳሻሩ ለጠላው እንዲያመች እየሆነንኩ ለሄደው ለመጣው ካላልም በረከት ለምን አይነረት? ተዛው ወቃ ደግሞ አይሸከሸክ ይፈቅፈቅ ታሪኩ ጣጥርም ብሱ ነጭ አባቴ ብሎ ባለመጎንበሱ እንዳንስፎቹ በለስ ቀናሾቹ ገብሶ ከዛ ጋጣ ካላ መንጀገ ካልበላ ካልጠጣ አልበጥስም ካለ ትብቱን ካገሩ አላወጣም ካለ ትብቱን ካፈሩ ለምን አይወገር? ለም ጥቁር አይለብስ ታሪኩና ክብሩ? ለምን አይወገር? ለምን አይወቀጥ? ለምን አይነረት? ከተቻለ አይጠፋ ለወንበል ያሮጠ የትውልድ ከርፋ የወንበርና ቄቱልድ ስለውነት መስሎ ስለውነት ያረረ እንደካቻ ምናምናና ዘንድሮስ መቼ ውሎ አደረ ይነቃ ቀስሩ እየተመተረ ለእንጀሮ ልጅቶች ለበልቶ አደሮቹ ድጋፍ እስካልሰጠስ ካልሆነ ምቹ ያን ትውልድ ሳይዘሩ በቅለው ሳይበቅሉ የበሰሉት ጨለማውን ሳይው ዛዳምት የተባሉት ያን ትውልድ ይውቀጡት ይዘው ይጠብጥቡት ባዝፈር ጽፍራቸው ባልፋቁት ጥርሳቸው በድንትንትንትንትን ያርጉት እሱ ኖሮ እንጂ እነርሱ መች ኖሩት። ያ ትውልድ ለፈጠረው መደዝ ቀደም ብሎ በስሎ ይወቀጥ ያ ትውልድ ይመታ ሰንጋሉ ጊዜም እኮ ያብዳል ካደረው ጋር አድሮ ከኋለው ጋር ውሎ ለምን አትወገር? እውነትም እንዳሰጥ ከሆነች ነፍስ አልባ ኧረ ምን አባቷ በትንቱን አይውጣት ይህ ገረድ ትግባ ለምን ጥርቅ አትል ይጥፋ ደብዛ አባቷ የዳጀ እየሄደች ትውልድ አንከራት ለዛ የትውልድ ጌጥ ኮከብ ማረጉና አልታይ እስካለች ጨለማን ሰግና አቅም ጉልበት አንሷት ባንስተት ከተመታች ተጠፍራ ትወርወር ትሁን ከምድር በታች ለምን አትወገር? ለምን
ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ።
ክፍል 23
አጠቅ ብሎ ፈረስ ካሳ ብሎ ስም አርባር ቢሸበራል ኢየሩሳሌም አንማዩ ተርከባይ የምሸሽ ፈረስ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ አንማዩ ተርከባይ የምሸሽ
ምዕራፍ 45 የቆንስል ፕላውደን ፍጻሜ ደጃች ንጉሴና ደጃች ተሰማ የአጼ ቴዎድሮስን መዝመት ሲሰሙ ምንም ውጊያ ሳይሞክሩ ወደ በረሃ ስለገቡ ንጉሰ ነገስቱ እነዚህ ሽፍቶች መኳንንት ጥለውት የሸሹትን መሳሪያና ዕቃ እንዲሁም ተቋርጦ የቀረውን ወታደር ማርከው ወገራን በዚያው ዳሰው ወደ ደብረ ታቦር ተመለሱ። ቆንስል ፕላውደንም ትግሬ ከነንጉሴ ቁጥጥር ነጻ መሆኑን ሲያውቅ ከአጼ ቴዎድሮስ ጋር ተገናኝቶ ወደ ምጽዋ በዚያውም ወደ አገሩ ለመሄድ ተነሳ። ከንጉሰ ነገስቱ ለመሰናበት በቀረበበት ጊዜም አቶ ቡላዴን እንግዲህ መለያየታችን ነው አሉ አጼ ቴዎድሮስ። ደህና ተሆንኩም መለሳለሁ ጃንሆይ አለ ቆንስል ፕላውደን። እንግዲህ ይሁን እንጂ መቼስ ምን ይደረጋል? የሚያስፈልገኝን ነገር ሁሉ አንተ ስለምታቀው አደራዬን ሁሉ ላንተ ሰጥቻለሁ። ኢትዮጵያ ባትወለድባትም አገርህ ናት፣ እኔም አባትህ ነኝ አሉ ንጉሰ ነገሥቱ። አዎ ጃንሆይ እውነት ነው አለ ቆንስል ፕላውደን። ይህን ከመሳሰለው ውይይት በኋላ ለስንቅ የሚሆን ገንዘብ አውጥተው ሲሰጡት ቆንስሉ በይሉንታ አልቀበልም ብሎ ድርቅ አለ። ይሁን እንጂ በብዙ ሁኔታ ለምነው ከገንዘቡ ግማሹን ያህል እንዲቀበል አደረጉና በየመንገዱ ያሉ ሹማምንት በክብር እየተቀበሉና እየሸኙ እንዲያሳልፉት የጻፉለትን ደብዳቤ ጭምር ሰጥተው አሰናበቱት። የቆንስል ፕላውደን ወደ አገሩ ለመሄድ መነሳት በብዙ መኳንንት ልብ ሐዘንን ፈጥሮ ነበር። ከሁሉ ይበልጥ ታላቅ ቅርታ ያደረባቸው አጼ ቴዎድሮስና ሊቀ መኳስ ዮሐንስ ነበሩ። ወልተር ፕላውደንና ጆን ቤል ከብዙ ዓመታት በፊት ግብጽ ውስጥ ስዌዝ ላይ ተገናኝተው የአባይን መነሻ ለማየት ወደ ኢትዮጵያ መጡ። ከዚያም ለአምስት ዓመታት ያህል በኢትዮጵያ ውስጥ ሲዘዋወሩ ቆይተው ወደ አገራቸው እንደ ተመለሱ በኢትዮጵያ ያዩትን ሁሉ ለእንግሊዝ መንግሥት በጽሑፍ አቀረቡ። የእንግሊዝ መንግሥትም ከኢትዮጵያ ጋር የወዳጅነት ግንኙነት ለመመስረት አስፈላጊ ሆኖ ስላገኘው በጊዜው የመካከለኛው የኢትዮጵያ ግዛት የበላይ መስፍን ወደ ነበሩት ወደ ራስ አሊ ፕላውደን እንደ ቆንስል፣ ጆን ቤልም ረዳቱ ሆነው ስለተላኩ እንደገና ወደ ኢትዮጵያ አብረው መጡ። ከዚህ ጊዜ ጀምረው እነዚህ ሁለት ጓደኞች መንታ ሆነው እንደተወለዱ ወንድማማቾች በአንድነትና በታላቅ ወዳጅነት ይኖሩ ነበር። በዚህ ጊዜ ሊቀ መኳስ ዮሐንስ በዜግነቱም ሆነ በጠባዩና በልማዱ እንደ እንግሊዛዊ ሳይሆን እንደ ኢትዮጵያዊ የነበረ ቢሆንም በአንድ ላይ መጥተው ይህን ያህል ዘመን ያን በመሰለ ወዳጅነት አብሮት የቆየው ጓደኛው ሊሄድበት ሲነሳ ሆዱ ተሸበረበት። ቆንስሉን መኳንንቱ ሁሉ ሸኝቶት ከተመለሰ በኋላ ሊቀ መኳስ ዮሐንስ ከበቅሎ ጎን ሆኖ እየሄደ ብዙ ነገር ሲነግረው ቆየና ሁለቱም በዓይኖቻቸው እንባ እንደተሞላ ተሰነባብተው ተለያዩ። ቆንስል ፕላውደን በፊት ጎንደር ደርሶ ወደ ምጽዋ ለመሄድ ጎንደር ጥግ እንደደረሰ ጋረድ ክንፉና ወታደሮቹ አደጋ ጥለው ደረቱን በጦር ወግተው ከወደቀበት ማረኩት። ይህን የሰሙት የጎንደር ነጋዴዎች 1000 ብር አዋጥተው ጋረድን በመለመን ምርኮኛውንና ቁስለኛውን ቆንስል አስለቅቀው ጎንደር በሚገኘው ግቢው እንዳደረሱት በዚያ ኃይለኛ የጦር ቁስል ለ9 ቀናት ያህል ሲሰቃይ ቆይቶ ኢትዮጵያና የንጉሠ ነገሥት ቴዎድሮስ ወዳጅ የነበረው ኮንስል ዋልተር ፕላውደን ከዚህ ዓለም በሞት ተለየ። ለኮንስሉ ቀብር የታየው ስነ ስርዓት ምን ያህል ታላቅና ክብር የተሞላበት ስለነበር ከኮንስሉ ሞት ጋር በእንግሊዝ ሀገር የተወራው ሁለተኛ ወሬ ይኸው ነበር። ከዚህም ጋር አጼ ቴዎድሮስ ሟቹን ኮንስል ከነጋረ እጅ ለማስለቀቅ የጎንደር ነጋዴዎች የከፈሉትን ገንዘብ ስለከፈሏቸው ይህንም እንግሊዞች ሰምተዋል። አጼ ቴዎድሮስ ወደ ሸዋ ለመዝመት እየተዘጋጁ ደብረ ታቦር ላይ እንዳሉ በኮንስል ፕላውደን ላይ ጋረድ ክንፉ የፈጸመውን የግፍ ሥራ ሲሰሙ ቁጣና ጸጸት አቃጠላቸው። ሊቀ መኳስ ዮሐንስም እጅግ በሆነ ሐዘን ላይ ወደቀ። ንጉሠ ነገሥቱን በየጊዜው በማጽናናትና በመምከር ፋንታ ራሱ ቁጭ ብሎ ፕላውደንን እያሰበ ሲያለቅስ መዋል አመጣ። ፈረንጆች ሰው ከሞተ በኋላ ብዙ አያለቅሱም የሚባል ወሬ ነበር። አበሾችም ይህን ያምኑ ነበር። ነገር ግን ሊቀ መኳስ ዮሐንስ እንዲህ ያለ ሰው ሆኖ አልታየም። ከአበሻ መካከል እንኳ እጅግ አዛኝ የሚባለው ሰው የሚያሳየው ሐዘን አይነት ታየበት። ቁጭ ብሎ እንባውን ማጉረፍ ከጀመረ ፊቱ ሳምባ እስኪመስልና ራስ ምታት እስኪከሰክሰው ድረስ ሲቀጠቀጥ ካልቆየ በቀላሉ አያቋርጥም ነበር። ከሁሉም ይልቅ ኮንስሉ ከቆሰለ በኋላ ምንም ሊጽፍ ወይም ሊናገር ባለመቻሉ የአደጋው አጣጣል ሁኔታ ተጣርቶ አልታወቀ ስለነበር ልዩ ልዩ ታሪክ እየተጨመረ ሲነገር የሊቀ መኳስ ዮሐንስ ሐዘን እየበረታ ሄደ። አንዳንዶቹ ጋረድና አሽከሮቹ ከበው ያዙትና ታጃቢዎቹ አንዱ እንኳ ሳይደርስለት ወሰዱት። ከዚያም ወደ ዱር እንዳገቡት ህመሙ ጠንከር ብሎበት ስለነበር ያንድ ዛፍ ስር ተደግፎ ተቀመጠ። ጥቂት ቆይቶ ማረፍ ሲያወጣ እጁን ወደ ኪሱ ሲያገባ ሽጉጥ ሊያወጣ መሰለውና ጋረድ ክንፉ የያዘውን ጦር በቆንስሉ ደረት ላይ ቀበቀበው። ከዚያ ጦሩ አልነቀል ብሎ አንድ ጡንቻማ ወታደር የቆስለኛውን ደረት በእግሩ ረግጦ በስንት ስቃይ መዘዘው ይላሉ። ሌሎቹም እንዲህ የማይሻል የስቃይ ታሪክ ያወራሉ። ይህ ሁሉ የአጼ ቴዎድሮስን ቁጣና የሊቀ መኳስን ሐዘን እያባባሰው ሄደ። በእርግጥ የሆነው ነገር ግን ቆንስሉ ከበቅሎ ላይ እንዳለ በጦር ደረቱን ተወግቶ ሲወድቅ እነጋረድ አንስተው በምርኮ መውሰዳቸው ነበር። አጼ ቴዎድሮስ በዚህ ጊዜ በየአቅጣጫው ዘመቻ ይጠብቃቸው ነበር። እዚህ ላይ የጌቱ አበቻ ዘን ገና ልባቸውን እንደረመጥ ያቃጠለው ነበር። ካህናት በየቦታው የጀመሩትን የስም ማጥፋትና የክፉ ስብከት ስራቸውን በማስፋፋት ላይ ነበሩ። አቡነ ሰላማ እንኳ በዚህ ጊዜ በንጉሠ ነገሥቱ ላይ ይፈጽሙት ነበር የሚባለው ሴራ እጅግ ብዙ ነበር። ከዚህ ላይ የውጭው ዓለም ጋር ትክክል በሆነ መንገድ አስተዋውቆ እርዳታ እንዳገኝ ያስደርግልኛል የሚሉት ወዳጃቸው በጠላታቸው እጅ ተገደለ። ያላቸው መካርና አጽናኝ ሊቀ መኳስ ዮሐንስ በታላቅ ሐዘን ተያዘ። ሊቀ መኳስ ዮሐንስ አጽናኝ መሆኑ ቀረና እሳቸው ማጽናናት ጀመሩ። አንድ ቀን በድንኳናቸው ውስጥ ከሊቀ መኳስ ዮሐንስ ጋር ሲነጋገሩ ዮሐንስ ግድ የለህም አቶ ቡላዴንን ተሞት አንመልሰውም እንጂ ገዳዮቹ የዚህን ዓለም ብርሃን እያዩ ይኖራሉ ብለህ አታስብ። የእሱ ሞት ያንተ ብቻ ሐዘን አይደለም፣ እኔም እንደዚሁ ተቃጥያለሁ። በእኔ ምክንያት መሞቱን አውቃለሁ አሉ አጼ ቴዎድሮስ። እሱማ ነው ጃንሆይ፣ እንዲያውም ይህ ምክር ግርማዊነቶ ተማይወዱና ክላውዴን ለአውሮፓ መንግስታት የምንሰጠውን ወሬ እየካደ ንጉሱን ይረዳል ለማለት ከሚጠሉት ካቶሊኮች የተሰጠ ሳይሆን አይቀርም አለ ሊቀ መኳስ ዮሐንስ። ያደርጋሉ እንጂ የንጉሴ ጌቶች ለምን አያደርጉትም? አድርገውታል አሉ አጼ ቴዎድሮስ። ፈረንሳዮችም በዚህ ሴራ መኖራቸው አይጠረጠርም አለ ሊቀ መኳስ ዮሐንስ። እሱማ ይኖራሉ፣ ነገር ግን እነሱንማ እግዚአብሔር ዋጋቸውን ይፈላቸው እንጂ ምን እናደርጋቸዋለን አሉ አጼ ቴዎድሮስ። እናደርጋቸዋለን ጃንሆይ፣ አሁን በንጉሴ ስም በኢትዮጵያ ምድር ሁለት ወደቦች አግኝተዋል። ሌላም ብዙ ሐሳብና ምኞት ይኖራቸዋል። ወዳጆቻቸውን አጥፍተን በዚህ ያላቸውን ይዞታና ተስፋ ሁሉ ብናሳጣቸው አንድ ሰው ሞት ብዙ ጊዜ በለጠ ጉዳት ይሆንባቸዋል አለ ሊቀ መኳስ ዮሐንስ። አሁን ግን ተውሉ አስቀድመን ጋረድን ማጥፋት አለብን። ያጋጠመኝን ችግርና አዘን አይቶ ይሄን የመሰለ ስራ ሲፈጽምብኝ ዝም ብያላየው አሉ አጼ ቴዎድሮስ። በፊት አለቀየውን ንጉሴ ብንወጋ አይሻልም አለ ሊቀ መኳስ። አይ ዮሐንስ ጋረድ ያገው ንጉሴ ጭፍራ ነኝ ብሎ ያስባል መሰለህ? እሱ እኮ በልቡ ነክሷል። ያን የሚጠጋው ተፈረንሳይ የሚያገኘውን የጦር መሳሪያ እንዲያካፍለው እንጂ እንኳን ጌታዬ አሽከሬ ሊለው ይኮራል። አባቱ እንኳ ጀግና እንጂ ኩሮ አልነበረም። እሱን ምን እንደጫነበት አላውቅም። እኔን የከዳውስ ለሱ እንዴት ተታዘዛለሁ ብሎ እንጂ ሌላ ምን ያደረኩት አሉ አጼ ቴዎድሮስ። እንግዲህ ተሁሉ አስቀድመን ወደሱ መዝመታችን ነው አለ ሊቀ መኳስ። አዎ ጋረድ ባለም ላይ መኖር አይገባውም። ለሱ ያለኝ ትግስት አልቆ በቦታው ቁጣና ጸጸት ተተክተውበታል አሉ አጼ ቴዎድሮስ። በዚህ ሁኔታ አስተባቸውን ወስነው አጼ ቴዎድሮስ ወደ ጎንደር ሄዱ። በዚያም ከሰራዊታቸው ጠንከር ጠንከር ያሉ እግረኛ ወታደሮችና ፈረሰኞች መጥተው ወደ ወገራ ጉዞ ጀመሩ። ምዕራፍ 46 የዋልድባ ጦርነትና ሁለተኛው ታላቅ ብትር። ኢትዮጵያ በአረብና በቱርክ ተከባ ከመኖሯ ይበልጥ የተጎዳችበት ነገር ቢኖር የእርስ በርስ ጦርነት ነው። ኢትዮጵያውያን በብዙ የጦር ሜዳ ላይ አልቀውም ይሁን ፈሽተው ጠላታቸውን ድል ሲያደርጉ ኑረዋል። እርስ በርሳቸው ጦርነት ሲገጥሙ ማየት ግን የሰው ልጅ ከዱር አራዊት ጋር ምን ያህል የተቃረበ ዝምድና እንዳለው ዋና ምስክር ነው። አጼ ቴዎድሮስ ወደ ጋረድ ሲዘምቱ በቆንስል ፕላውደን ሞት ያደረባቸውን ቂም ብቻ ይዘው አልነበረም። አባታጠቅ ወደ ጋረድ ሲጓዙ ትዕግስት የሚባል ነገር በህሊናቸው ውስጥ አልነበረም። የአባታጠቅ ትዕግስት በየክፍላዙ በየክፍለግዛቱ ከወደቁት ወታደሮች አካል ጋር አውሬ ገጥኖ አሞራ በትኖ ጨርሶታል። የአባታጠቅ ትዕግስት በየጣጫው ከሚከዱ መኳንንት ጋር እየከዳ እንደ ጉንበኖ እንደ ጢስተኖ አልቋል። አንድ ዘመን በተስፋ አብቦ የነበረው የአባታጠቅ ልብ በተስፋ መቁረጥ መጠውለግ ጀምሯል። በጠቅላላው አጼ ቴዎድሮስ ወደ ጋረድ ክንፉ ሲዘምቱ ፍጹም በሆነ የመበቀል ፍላጎት ነበር። በመንገዳቸው ላይ ያሰላሰሉት የነበረው ነገር ሁሉ እጅግ አውሬ የሚያደርጋቸው ነበር። በሰላም ሊያስተዳድሩት ይመኙለት የነበረው ህዝብ በያጣጫው ፈራረሰ። ቱርኮችን ከሀገራቸው ለማባረር ይረዱኛል ብለው ተስፋ ካደረጉባቸው መንግስታት አንዱ የፈረንሳይ መንግስት በሀገራቸው ውስጥ ለተነሳ ንጉሴ የሚባል ሽፍታ የጦር መሳሪያ እየረዳና በማንኛውም ነገር እያበረታታ ያደራጅባቸው ጀመር። ህዝቡን ያስተባብሩልኛል ብለው ያሰቧቸው ጳጳስና ካህናት ህዝባቸውን የሚበትን ተንኮል እየሰሩባቸው አገኟቸው። የግል ኑሮ ደስታቸው በሞት ተፈታ። በዚህ የቆሰለ ልብ ላይ የትልቅ ወንድማቸው ልጅ ጋረድ ክንፉ አዲስ ጦር ተከለበት። ይህን የቆሰለ ልብ ይዘው የዘመቱት አጼ ቴዎድሮስ ወደ ወገራ ብቅ ብለው በስሜንና በደባርቅ ሲያልፉ ጋረድ ክንፉ ወደ ዋልድባ ቆላ ወርዶ ከስሜን ከወገራ ከጭልጋና ከደንቢያ ያጠራቀመውን ሰራዊቱን ይዞ ይጠባበቅ ነበር። እሱም አጎቱ አጼ ቴዎድሮስ በደጃዝማችነታቸው ጊዜ ያን ሁሉ መስፍን ተራ በተራ ድል እየመቱ ወደ ንጉሠ ነገሥትነት የወጡት ድፍረት በተሞላበት ስራቸው መሆኑን በማሰብ እኔስ በርትቼ ብዋጋ እሱን የማላቸነፍበት ምክንያት ምን አለ በማለት እስከ መጨረሻው ለመዋጋት ቆርጦ ዛሬ ወይ ገሉኝ ወይ ገድየው ተምንለያይ በቀር በሽሽት ፊቴን በመልሰው የዋልድባ አባቴ አቡነ ሳሙኤል ነፍሴን ወደ ገሃነም ያወርዷት ብሎ ይምል ነበር። አንድ ሰው ያለ ምክንያት በመቀኝነት ብቻ ሌላውን ሰው ምን ያህል እንደሚጠላ ለማወቅ ጋረስከንፉ ምንም ባልሰሩት አጎቱ ላይ የነበረው ጥላቻ ዋና ምስክር ነበር። አጼ ቴዎድሮስ በጣም ሲቆረቆሩባቸው ከኖሩት ዋና ዋና ነገሮች አንዱ ኢትዮጵያውያን እርስ በርሳቸው እየተላለፉ በጠላቶቻቸው ፊት ደካሞች ሆነው መታየታቸው ነበር። ጎራዴንና ጦርን ወደ ማጭድና ማረሻ እለውጣለሁ፣ አንድ የእርሻ በሬ ከአምስት የጦር ፈረስ የበለጠ ዋጋ እንዲያወጣ አድርጋለሁ ብለው ሰላምንና ብልጽግናን ሲያልሙ የቆዩት መልካም ሰው የተስፋቸው ብርሃን በከባድ ጨለማ እየተሸፈነ መሄድ በመጀመሩ እነሆ የሚጠሉትን የእርስ በርስ ጦርነት ካሳዳጊ ወንድማቸው ልጅ ጋር ለመግጠም በቀልብ አሳደረው ጉጉት እየተገፋፉ ገሰገሱ። የሁለቱ ክፍል ወታደሮች ከዋልድባ ገዳም ወረድ ብሎ በሚገኘው ቆላ ቦታ ላይ ተገናኙ። ጦርነቱ እጅግ አሳዛኝ ነበር። በዚሁን ይሁን በዚያ የሚሸሽ አልተገኘም። የሁለቱም ክፍል የጦር አዝማቾች የሚሸሹ ሰዎች አልሆኑም። ለአጼ ቴዎድሮሱ ይሁን ልማዳቸው ነው። ልጅ ጋረድ ክንፉ የወታደሮቹ ቁጥር በየሰዓቱ በሞት እጅ እየቀነሰ ሲሄድ ቢያይም ይብሱን አውሬ እየሆነ ሄደ። ኢትዮጵያ ልጆቿን በሁለት ተቃራኒ ክፍሎች አሰልፋ እንደ ቅጠል አረገፈች። አጼ ቴዎድሮስና ጋረድስ ይሁን መነሻ ምክንያት ባይኖረውም እጅግ የጠነከረ ቂም ነበራቸው። ሁለቱም ምለው ተነስተዋል። እያንዳንዱ ወታደር ደግሞ እንደ አጼ ቴዎድሮስና እንደ ልጅ ጋረድ ምሎ የተነሳ ይመስል ዛሬ ወይ ገድየው ወይ ገሎኝ ብሎ የተገዘተ ይመስል አንዱ ወታደር የጠላቱን ክፍል ወታደር ሲያይ ደም እንደጠማ ወሬ እየተጎማጀ አይኑን አፍጦ ሲገሰግስ የጦሩና የጋሻው ግጭት፣ የጥይቱ ጩኸት፣ የጎራዴው ብልጭልጭታ፣ የፈረሱ ኮቴ፣ የሰው ፉከራና ተወግቶ ወይ በጥይት ተመቶ ሲወድቅ የሚያሰማው መጓጎር በዚያች አካባቢ የዓለም ህልፈት የደረሰች አስመስሎት ይታይ ነበር። ደፋሩ ጎበዝ ልጅ ጋረድ ጦሩ በኃይል እንደተጎዳበት ስላየ ምናልባት ንጉሠ ነገሥቱን ብጥለው ሰራዊቱ ወደ እኔ ይዞር ይሆናል ብሎ በማሰብ ከአንድ ታማኝ አሽከሩ ጋር በመሆን በፈረስ ሽምጥ እየጋለበ በፊቱ ያገኘውን ሁሉ በመጣስ ጦሩን እየሰበቀ ወደ አጼ ቴዎድሮስ ደረሰ። የሚሰብቀውን ጦር ገና ሳይወረውር በንጉሠ ነገሥቱ ጎን ሆኖ ከታላቅ ሰውነቱ ጋር በሚወዳደር ጀግንነት ሲዋጋ የቆየው ሊቀ መቋት ዮሐንስ በፈረሱ ላይ እንዳለ በአጼ ቴዎድሮስ ፊት እንደ ጋሻ በሚያስደንቅ ፍጥነት ተጋረደና ልጅ ጋረድን በሽጉጥ ከፈረሱ ላይ አወረደው። ነገር ግን አጼ ቴዎድሮስ የደስታውን ረጅም ትንፋሽ መልሰው ሳይስቡት በግማሽ ከመሞት የማይሻል ጉዳት ደረሰባቸው። በጋረድ ጎን ሆኖ የመጣው አሽከሩ ልክ ጋረድ ከፈረሱ ተገልብጦ መሬት ሲነካ ያን አስፈሪ ጦር በሊቀ መኳት ዮሐንስ ደረት ላይ ቀበቀበው። ሊቀ መኳት ዮሐንስ ከፈረሱ ላይ ሲገለበጥ አጼ ቴዎድሮስ የጋረድን አሽከር በጥይት ሰንጥቀው ጣሉት። ቢሆንም ሊቀ መኳት ሲወድቅ የተዋበች ነፍስ ከስጋዋ ስትለይ ከተሰማቸው የበለጠ መሳቀቅ አደረባቸው። የእቴጌ ተዋበችን ሞት በታላቅ ስጋትም ቢሆን ሲጠብቁት ቆይተው ነበር። ሊቀ መኳት ዮሐንስን በዚህ ጦርነት ላይ አጣለው ብለው ግን በጭራሽ አላሰቡትም ነበር። ከዚህም በቀር እቴጌ ተዋበች ሲሞቱ ሁለተኛው ታላቅ ረዳታቸው ዮሐንስ በጥጋቸው ስለነበር በከፊል ሐዘናቸውን ያቃልልላቸው ነበር። ዮሐንስ ሲሞት ግን ደፍረው የሚመክሯቸውን ሰዎች ጨርሰው መቅበራቸው ነበር። ዮሐንስ በዚያ ጦር ልብ ራሱን ተወግቶ ሲወድቅ ሲያዩ ከአካላቸው ላይ አንድ ኃይል ተነስቶ ሲሄድ ተሰማቸው። ክንዴ ክንዴ፣ አባቴ አባቴ እያሉ ሂደው ከወደቀበቱ ሲያቀኑት ጋረድና አሽከሩ ሲወድቁ የጌታውን መውደቅ ያየው ጦር ፊቱን መልሶ ሽሽት ጀምሮ ስለነበር አጼ ቴዎድሮስ ዮሐንስን በእጆቻቸው ታቅፈው እንደያዙት በጥጋቸው ወደ ቆሙት ወታደሮቻቸው ዝረው ሂዱ ያዙልኝ፣ ዛሬ አንድ ሰው ቢያመልጥ ጉድ ሥራ ይሰራል፣ ዛሬ በቁሜ ሙቻለሁ፣ ዛሬ ታማኝ አሽከር ታማኝ ወዳጅ አይደለም ያጣሁት፣ ዛሬ እጄን ቆርጠውኛል፣ ዛሬ ዓይኔን አጥፍተውኛል፣ ጆሮዬን አደንቁረውኛል፣ ዛሬ ምሕረት የለም። አጎንብሶ ምሕረት የሚለምንህን አንገቱን በሰይፍ ቅላው፣ ተኝቶ ምህረት የሚለምንህን ተመሬት ጋር በጦር ስፋው፣ ቆሞ ምህረት የሚለምንህን ደረቱን በጥይት ሰንጥቀው። ዛሬ ምህረት የለም። ዛሬ መከረኛዋን እናቴ እንኳ ተጋረድ ወታደሮች ጋር ባገኛት አርዳታለሁ። ዛሬ ምህረት የለም። ዛሬ ምህረት እንኳን በልቤ ፊቴ በዞረበት ቦታ አትገኝም እያሉ ጮሁ። ከዚያም ፊታቸውን ወደ ሊቀ መኳሳቸው መለስ አድርገው ሲያዩት ምንም መናገር አይችልም። ባቃሰተ ቁጥር ረጅሙ የጦር ዛቢያ በደረቱ ላይ ይወዛወዝ ጀመር። ሰማያዊ አይኖቹ ብቻ በድካም ስልምልም ይሉ ነበር። የሳሳ ጠጉሩ ተበታትኖ በነፋስ ብልው ብልው ይል ነበር። ቀስ አድርገው ከመሬት ላይ በጀርባው አስተኙና ጦሩን በሁለት እጃቸው ይዘው በግድ ሲነቅሉት ከሌላ ሰው ደረት ላይ በመንቀል ፈንታ ወደ ራሳቸው ደረት እንደሚሽጡት ያህል ስቃይ ይሰማቸው ነበር። ጦሩን ዝቅ ብለው ሲነቅሉት ትኩስ እንባና ከፊታቸው ላይ ያለ ልማዱ የመነጨ ትኩስ ላብ በሊቀ መኳስ ዮሐንስ ሰውነት ላይ ይንጠባጠብ ነበር። ዮሐንስ ነጩ መልአክ፣ አንተንም በሕይወት እያለሁ አጣሁህ። ጉዴ ገና አይደል? መከራዬ መች አለቀ? ዮሐንስ ነውሬን የማይብህ መስታወቴ፣ ዓለምን የማይብህ መስኮቴ። ነጩ መልአክ፣ አንተም ሰው ነበርክ ማለት ነው? ኧረ ቆየኝ ዮሐንስ። ኧረ ላንተስ ምትክ አላገኝም አሉ። ልጅ ለአቡነ ሳሙኤል የተሳለው ስለት ከሙሉ በላይ ደረሰለት። ወይ ገድየው ወይ ገለኝ ብሎ ነበር። ራሱ ሲሞት አንዱ ስለቱ ተፈጸመለት። አጼ ቴዎድሮስን ከቀረው ሕይወታቸው በግማሽ ገደላቸው። እርግጥ ነው አጼ ቴዎድሮስ አሁንም በድል አድራጊው ሰራዊታቸው መካከል ነበሩ። እነ እንግዳንና እነ ገብርዬን የመሰሉ ሰዎች ነበሯቸው። እንደ ሊቀ መኳስ ዮሐንስ ያለ ሌላ ሰው ግን አልነበራቸው። ሊቀ መኳስ ዮሐንስ ምንም እንኳን ሰፊ ዕውቀት ያለውና ከሰለጠነ ሕዝብ መካከል ተወልዶ አድጎና ተምሮ የመጣ ሰው ቢሆን አጼ ቴዎድሮስን በወሬ የሚያውቋቸው ወይም ባይን እያዩቸው ስራቸውን ያልተረዱ በስልጣኔያቸው የሚኮሩ ፈረንጆች እንደሚገምቷቸው አንድ የእርስ በርስ ጦርነት ጀግና የሆኑ አፍሪካዊ ንጉሠ ነገሥት አርጎ አያያቸውም ነበር። ዘወትር በጥጋቸው ሲኖር ከፍተኛ ጀግንነታቸውን፣ ታላቅ ምኞታቸውን፣ እቅዳቸውንና ቅንነታቸውን፣ የሃይማኖታቸውን ጽናት፣ አዲስ ሐሳብና አስተያየት ለመረዳትና ለመቀበል ያላቸውን ፈጣን አእምሮ፣ በጠቅላላው በአንድ ታላቅ መሪ ላይ ቢገኙ የሚገቡ ባህሪዎቻቸውን ሁሉ ስለሚያውቅ እሱ የሚያስባቸው እንደ ታላላቆቹ የአገሩ መሪዎች እንደነ ታላቁ አልፍሬድ እንደነ ኦሊቨር ክሮምዌል እና እንደ ሌሎች ታላላቅ የአውሮፓ መሪዎች እንደነ ታላቁ ጴጥሮስ እንደነ ታላቁ ፍሬደሪክ አርጎ ነበር። አንድ ቀን ከቆንስል ፕላውደን ጋር በግል ሲነጋገሩ ፕላውደን፣ እኒህ ሰው እኮ ሕዝብና አካባቢ አልተመቻቸውም እንጂ የአፍሪካን መልክ ለመለወጥ የማያጠራጥር ችሎታ ያላቸው ሰው ናቸው ብሎ ተናግሮታል። ሊቀ መኳስ ዮሐንስ አጼ ቴዎድሮስን እንደ አንድ ገናና መሪ ማክበር ብቻ ሳይሆን እንደ አንድ ቅዱስ ለማምለክ ይቃጣው እንደነበር ብዙ ሰዎች ይናገራሉ። እሳቸውም ሰው ሆኖ ከተፈጠሩ ሰዎች መካከል ከርሱ ይበልጥ የሚያምኑትና ምክሩን የሚሰሙት ወዳጅ አልነበራቸውም። ሊቀ መኳስ ዮሐንስ የዓለም ታሪክ፣ የዓለም መልክዓ ምድርና የዓለም መንግስታት የአስተዳደር አቋም፣ የዓለም ስነ ጥበባትና ኪነ ጥበባት እድገት ምን እንደሆኑ ያስተማራቸው፣ በየቀኑ ስራቸው መካሪያቸው፣ ቀድሟቸው ለመሞት የቆረጠ ወታደራቸው፣ በድንኳናቸው በር እየተኛ አብሯቸው የሚንከራተት ዘበኛቸው፣ ሲሳሳቱ በድፍረት ተቆጥቶ የሚያርም የልብ ወዳጃቸው ነበር። ስለዚህ በእርሱ እንዲህ መሆን የወደቀባቸው ብትር ቆዳቸውንና ስጋቸውን አልፎ አጥንታቸውን ሰበረው። ሊቀ መኳስ ዮሐንስ ጦሩን ነቅለውለት በክንዳቸው ይዘውት ጥቂት እንደቆየ ውሃ እንዲሰጡት በእጁ ምልክት አሳያቸው። የራሳቸውን እርኮት አቅርበው ውሃ አጠጡት። بنافقت ده نايسان بتو برتاتونيس صوت اندمي لولو سماياوي عينون خلت صوت كزي بعد اتيودروس فيتلاي ارقبقب بعد الرقلنا كبار مالو متو ياقراتشو مسافن تلنا كهانات اند تلاك مكسف يتقلواتشو نقوسانا قس كنفسو بلاي سيود ينورو نفساتشون بنفسو يلووتو اللون نتشو تشلو ممتيا لتوليوش عند النت ملك الليون يميقباو يدرو مستر جون بيل يهالاو لكا مكواسيو عالنس كذي عالم فموت تلية هاد ايتيو دروس يليكا مكواسيو عالنس يوات لكن جو تشاتشو تاكفو اندازو ستالف عدي سنقاتي عالتسماتشو يا زون يميان كفاكس يمي مثل تور كفرسو لاي قلب توسي تلو يوهنس يمي لوت ودايش تاك منيا اندالي لاتشو ترستو تنبر جي كفتانيا بوهن هازن لباتشو اندتوغا يلي كمكواسن ريسا كسار جو كمريت لاي قادمو تنستو بزوري اتشو قومو لقو يوتو استاد داروش عانسو تلنا بدن قوانو ساق بتاتشوي قوي قالو كذيام بفرساتشو لاي قب بلو اندما قالو سيكاتو كولتتم كفل كودك اي ريسا كمر لاي فلد الرسو فرسو بزقتا بريساو اتشو لاي ايزللل قب قب سيل يمسنا كل ذلاي يمنياساي يمثل نبار كغارد وطاد دروش بطارو النسو لاي بزو سيالك ببزو ما توم قطاو سووش دغمو تماركو سلا نبار النسو مولي دبار كتوس دو عند سايكار بطيجت تدبدبو እዚያ ካን የተደረገው ጦርነትና ከጦርነቱ በኋላ የተፈጸመው ቁጣት አልፎ አልፎ ብቻ የታየ ከፍተኛ ጭካኔ የተሞላበት ነበር። ንጉሰነገስት ቴዎድሮስ ምን ያህል እየጨከሉ መሄድ እንዳመጡም በዋልድባ ጦርነት ምርኮኞች ላይ ያሳዩት ቁጣት ታላቅ መስከር ነበር። ይሁን እንጂ የሊቀ መኳስ ሞት ምን ያህል ታላቅ በትር እንደሆነባቸው የተረዱ ሰዎች በዚህ ስራቸው ሊፈርዱባቸው ተቸግረዋል። በዚህ ጦርነት ላይ የወደቁት ሊቀ መኳስ ዮሐንስና ሌሎች ያጼው ቴዎድሮስ ወታደሮች ተነስተው በክብር ሲቀበሩ ጋረድ ከነሰራዊቱ የጅብና ያሞራራት ሆኖ ቀረ። እስከዛሬ ድረስም ጦርነቱ በተካሄደበት ቦታ የሰው አጥንት ወድቆ ሲገኝ እረኞች የጋረድ ራስ ወይም የጋረድ ቀልጥብ ይያሉ በገና ይለጉታል። ተላላፊ መንገደኞችም ይህኮ የነጋረድ አጥንት ነው ይያሉ በሌባ ጣታቸው ይያመለከቱበት ያልፋሉ። ምዕራፍ 47 አዲስ ተስፋ። ተስፋ ባይኖር ሁሉም ሰው ራሱን በራሱ ገሎ ዓለም የሰው ዘሮችን በሙሉ ታጣ ነበር። የታመመው እድናለሁ፣ የወደቀው እነሳለሁ፣ የደህየው እከብራለሁ፣ የተሸነፈው ድል አድርጋለሁ የሚል ተስፋ ባይኖረው ክፉዎቹ ድሎች ስለደረሱባቸው ሰዎች ዓለም እንዴት በይበልጥ አስከፊ ሆነች ነበር። ግን የሰው ተስፋ ወሰንና ድንበር ስለሌለው የሰው ልጅ ሁሉንም ክፉ ነገር ለሚተካው መልካም ነገር ባለው ተስፋ ይቋቋማል። የሰው ልጅ መልካሙንና ተስፋ አድራጊውን አካል ከህይወት ለይቶ ሕያዋን ፍጥረታትን ሁሉ እንዳልነበሩ የሚያደርገውን ሞትን እንኳ በትንሣኤ ሙታን ድል አድርጌ ወደ ዘላለማዊ ሕይወት እሻገራለሁ ብሎ ተስፋ ስለሚያደርግ ይህን ለሚያምኑ ሁሉ የሞት ግርማ አያስፈራቸውም ወይም ሞትን እረፍት ብለው እንዳይመኙትና ከሌላው መልካም ዓለም ለመድረስ እንዳይጓጉ የመኖር ተስፋ ያግዳቸዋል። ተስፋ የሰው የኑሮ አቋም ከተመሰረተባቸው ነገሮች አንደኛው ነው። አጼ ቴዎድሮስ በማንኛውም ሁኔታ ቢሆን በህይወት ቆይተው እግዚአብሔር የጣለባቸውን ኃላፊነት መጠበቅ እንዳለባቸው ከማመን አላቋረጡም ነበር። ይህም በመሆኑ ባለቤታቸውን እቴጌ ተዋበችን እጅግ ታማኝ ወዳጃቸውን ሊቀ መኳስ ዮሐንስን በሞት ካጡ በኋላ ሁሉ ነገር ባዶ የሆነ ሲታያቸው እንዳጋጣሚ ሆነና በድንገት በውበታቸው የታወቁትን የደጃች ቤት ልጅ ወይዘሮ ጥሩወርቅን አገቡ። ከዚያም تكيت قويتو ودشاو زمتو بترتاري تشرو بنبروت بمرد ازماج حيلة ميكايل متك شو ماتشو ينبروتن افنقوس ابو يننا اطب الزبهن بيجزيو اياش النفا ارزانيو نيشو عطفل يلقونم አንኮበርን ጨምሮ ከያዘው ካሪቱ ሰይፉ ታለ ፍላቴ ጋር ገጥመው አንድ ቀምሉ እጅ ከባድ የሆነ ጦርነት ሲዋጉ ቆዋል። በኋላ አቤቶ ሰይፉ ድል ሆኖ ራሱ ሸሽቶ ሲያመል አብዛኛው ወታደር ተማረከ። ከምርኮኞችም መካከል ጥፋቱ ከፍ እያለ የተገኘው ሁሉ በአዲሱ ምህረት የሌለው አቀጣጥ እጅግሩን እየተቆረጠ ተለቀቀ። አገሩን ለራሳቸው ሹማምን ለአፈንጉስ አቦየና ዳቶ በዛብህ አስረክበው ምንም ሳያርፉ ወደ ትግሬ ገሰገሱ። ደጃሽ ንጉሴና ደጃሽ ተሰማም አጤ ቴዎድሮስ ወደ ሸዋ መዝመታቸውን ስላወቁ በጦርነቱም በመንገዱም ርቀት ሲባል አሁን ሊመጡብን አይችሉም በማለት ጉዳቸውን ሸፍኖ ከያዘው የመረብ ሸለቆ ወጥተው በአክሱም ከተማ እንደ ልብ ሲዝናኑ ይገኙ ነበር። አጤ ቴዎድሮስ ሳይታሰብ ከተፍ ስላሉ ሽፍቶቹ ደጃዝማቾች ለመሸሽ ከአክሱም እንደወጡ ንጉሠ ነገሥቱ ደረሱባቸውና ጦርነት ገጠሙ። ይነ ደጃሽ ንጉሴ ጦር ምንም ያህል ሳይዋጋ ድል ሲሆን ንጉሴና ተሰማ ተማረኩ። የንጉሠ ነገሥቱ ወታደሮች ተሸንፈው የተበተነውን ጦር በየቤተ ክርስቲያኑ በየባላገሩ ቤት በየቁጥቋጦው ስር እየበረበሩ በጥይት በጎራዴ ከፈጁት በኋላ ንጉሴና ተሰማ እንደተያዙ ወደ ሰፈር ተወሰዱ። ከዚያም በበነጋው በንጉሠ ነገሥቱና በመንኳንንቱ ፊት ለፍርድ ቀረቡና ንጉሴ ምን በድዬህ ነበር? አሉ አጤ ቴዎድሮስ። አያቴን ማርከው አስረዋቸው ስለነበር አጎቶቼንም ስለገደሏቸው ተቀይሜ ነው አለ ደጃሽ ንጉሴ። እሱ በጦርነት ላይ የሰራሁት ነገር ስለሆነ ቂም ሊያስይዝህ አይገባም ነበር። በዚህ ቂም ተያዝክም ይሁን ደግ ነው ያዝ። ግን እኔ ደግሞ ታያቴ ጋር ሆነ እኔ ስትወጋ ቆስለ ባገኘህ ፍሪዳውን ማሩን ቅቤውን እህሉን ሰጥቼ እንደራሴ ወንድምም አመኘህ ስሜንን ትቼ ሄድኩት ትዝ አይልህም? እሱስ እውነት ነው ጃንሆይ። የኔውም ይቅር እኔን አጠቃለሁ ብለህ ሌት ተቀን ሳላርፍ የምባክንላትን አገሬን ቆርጠህ የጠመንጃና የጥይት መግዣ ያደረግካት በምን ምክንያት ነው? አሉ አጤ ቴዎድሮስ። ደጃች ንጉሴ መልስ ለማግኘት ስላልቻለ አንገቱን ደፍቶ ዝም አለ። እንግዲህ እስቲ እነ ናፖሊዮን ሶስተኛና እነ አባ ያዕቆብ ሰጀት ያድኗችሁ አያለሁ ካሉ በኋላ በቁጣ የቀሉ አይኖቻቸውን ወደ ተሰማ መልሰው ተሰማ ማን ነው ደጃዝማች ያለ? ንጉሴ አሉ። ደጃች ተሰማም አንገቱን እንደደፋ ዝም አለ። ተናገር እንጂ አሉ አጼ ቴዎድሮስ በቁጣ። አዎ አለ ደጃች ተሰማ። ንጉሴን ያነገሰው ደግሞ ናፖሊዮን ሶስተኛ? ወይኔ መይሳው ልጅ፣ እኔ ቆሜ እያለሁ ነው አገሬን ቆርሳችሁ ለፈረንሳይ የምትሰጡ? ያን ኮንትሩሴል የምትሉትን ሌባ ጠፍቶ ባያመልጥ ከእናንተ በፊት ቆራርጬ አሞራራት አድርገው ነበር። በሉ አሁን ተበዳዩ እኔ ብሆን ምህረት ባደረግኩላችሁ ነበር። ግን ኢትዮጵያ እኔንም ቆራርጠውኛልና ቆራርጥልኝ ብላ አቤቱታ ስላቀረበችልኝ በእውነትም ተበድላ ስላገኘኋት በሰራችሁ ሥራ ተቆራርጣችሁ ትሞታላችሁ። የባህር በሯን ለጠላት ሰጥታችሁ ተውሃ ስለከለከላችኋትም እህሉሃ ተከልከላችሁ ትሞታላችሁ ካሉ በኋላ በጥግ ወደ ቆሙት ወታደሮች በቁጣ ዙረው አሁን ውሰድና እጅግሩን ቆራርጠህ ጣልልኝ አሉ። ደጃች ንጉሴና ደጃች ተሰማ ተይዘው እጅግ አስፈሪ ቁጣት ሊፈጸምባቸው ሲሄዱ ንጉሴ በጭንቀት ፊቱን ወደ አጼ ቴዎድሮስ ዘወር አድርጎ አያቸው። ንጉሴ አውቃለሁ ርኅሩኅ ሰው ነበርህ፣ ግን በአገርህና በእኔ ላይ የሰራኸው የግፍ ግፍ ምንም ይቅርታ የሚያስደርግልህ አይደለም አሉ አጼ ቴዎድሮስ። አጼ ቴዎድሮስ እጅግ ጨካኝ ካሰኟቸው አሰቃቂ ቅጣቶች አንዱ በደጃች ንጉሴና በወንድምየው በደጃች ተሰማና በተከታዮቻቸው ላይ ፈጽመው ወደ ወሎ በሚነሱበት ጊዜ የአክሱምና የየአድባራቱ ካህናት እየቀረቡ በየቤተክርስቲያኑ የተማጠኑትን ወንበዴዎች በመማር ፋንታ እየበረበሩ እያወጡ በመፍጀታቸው የወቀሳ አቤቱታ አቀረቡላቸው። ለዚህ መልስ ስሙ አሉ አጼ ቴዎድሮስ። አቤት ጃንሆይ። አቤት አሉ ካህናቱ በየቆሙበት ሆነው። እግዚአብሔር እግዚአብሔርን የሚያፈርሱትንና በጥፋታቸው የማይጸጸቱትን ኃጢአተኞች ምን ያደርጋል አሉ ንጉሠ ነገሥቱ። ገሃነም ያገባቸው አላ አለ አንዱ ጮሌ የደብረ አለቃ። እሱ ይህን ስለሰራ እንግዲህ በደለኛ ነው ማለት ነው? እንዴት ጃንሆይ፣ እግዚአብሔር እንዴት በደለኛ ይሆናል? እሺ መልካም ነው። እኔም እግዚአብሔር ኢትዮጵያን ጠብቅ ብሎ እንዳነገሰኝ አታውቁም? ቀብቶ አንግሶታል እንጂ። እንግዲህ ስሙ፣ ከእግዚአብሔር ጋር በቅርቡ አንድ ውል ተዋውለናል። እንዲያውም በቀደም ዕለት በህልሜ እኒህን ኃጢአተኞች ቶሎ ቶሎ እየጨረስክ ላክልኝና አንተ በስጋቸው የኃጢአታቸውን ዋጋ እንደከፈልካቸው እኔ በነፍሳቸው የኃጢአታቸውን ዋጋ ከፍላቸዋለሁ ብሎኛል። በዚህ እየቀጣው እንድልክለትም አዞኛል። ካህናቱንም የአባቴን ቤት የቀማኞች ዋሻ አታድርጉት በላቸው። እኔ ከምኩራቡ አይሁድ የበግና የርግብ ነጋዴዎችን በገመድ እየገረፍኩ እንዳባረርኩ እቃ መደርደሪያቸውንም እንደገለባበጥኩ የቀማኞች ዋሾች የሆኑ ቤተ መቅደሶችን እየበረበርክ የተደበቁበትን ሽፍቶች ቀማኞችን ቅጣ ብሎኛል። ስለዚህ አሁን በሰላም ወደ የቤታችሁ ብትገቡ ይሻላል አሉ አጼ ቴዎድሮስ። ካህኑ ዳግመኛ አንዲት ቃል ሳይተነፍስ እጅ ነስቶ እየተገላመጠ እያየ ወደ ቤቱ ገሰገሰ። አጼ ቴዎድሮስም እስካሁን ድረስ ምንም የክህደት ሥራ ላላዩበት ለካሳ ተበጋዲስ ግዛቱን አስረክበው ወደ ወሎ ተመለሱ። በዚያውም የናመዴ በሽርን ርዝራዥ ጠራርገው ንጉሠ ነገሥቱ በወሎ በሸዋ በትግሬ ሲንከራተቱ እጅግ ደርጅቶ የቆየው ደጃጅ ተድላጓሉን ለመውጋት ወደ ጎጃም ሄዱ። ራስ እንግዳ በዚያ ባሉበት ጊዜ የተድላጓሉ ኃይል ይህን ያህል አልነበረም። ራስ እንግዳን በማይረባ ወሬ ካሰሩ በኋላ ግን እሳቸው ወዲህና ወዲያ ሲዋትቱ በዚያ ያሉት ሹሞቻቸው የተድላጓሉን ጦር ሊቋቋሙ ስላልቻሉ ጎጃምን ቀርቶ ዳሞትን ሁሉ በቁጥጥሩ ስር አርጎት ቆያቸው። አጼ ቴዎድሮስና ደጃሽ ተድላጓሉ አገው ምድር ውስጥ እንጀባራ በተባለው ቦታ ላይ ገጥመው እጅግ አስፈቃቂ ውጊያ ከተደረገ በኋላ ተድላጓሉ ሸሽቶ ወደ አምባው ሲጓዝ ብዙ ወታደር ተማረከ። አጼ ቴዎድሮስ ለብዙ ዓመታት ያስቸገራቸውን ደጃች ተድላጓሉን ለመያዝ በዘመቱ ቁጥር ለተማረከው ወታደር ሁሉ ምህረት ሲያደርጉ ስለኖሩ በዚህ ጊዜ ለማንም ምህረት ሳያደርጉ በብዙ ሺህ የሚቆጠረውን ምርኮኛ በጥይት አስፈጁት። ጀግናውና ብርቱው ንጉሠ ነገሥት ሌት ተቀን እየባከኑ በዚህ ሁኔታ ሁለተኛውን ዙርና ማተኛውን ጦርነት እንደፈጸሙ ሌላው ሁሉ ቢቀር የአገሪቱን ሰላምና ጸጥታ ሊመሰርቱ የቻሉ መስሏቸው አዲስ ተስፋ አድሮባቸው ነበር። እዚህም ጋር ንጉሠ ነገሥት ቴዎድሮስ የቆንስል ፕላውደንን ደም እንዴት እንደመለሱ እንግሊዞች በሰሙ ጊዜ በንጉሠ ነገሥቱ ወዳጅነት እምነት አደረባቸው። ስለዚህ ቻርልስ ደንከን ካሜሮን በኢትዮጵያ እንግሊዝ መንግስት ቆንስል ሆኖ ተሹሞ ከንግስት ቪክቶሪያ ለንጉሠ ነገሥት ቴዎድሮስ የተላከ ልዩ ልዩ የፍቅር ገጸ በረከት ይዞ መጣ። ከስጦታዎች መካከል አንድ ሽጉጥና አንድ የራቀውን አቅርቦና አጉልቶ የሚያሳይ መነጽር ነበሩበት። አጼ ቴዎድሮስ በቆንስሉ መምጣትና በስጦታውም በጣም ደስ ብሏቸው ተቀበሉ። ይሁን እንጂ እሳቸው ቆንስል ካሜሮን የኢትዮጵያ ምድርን ከረገጠበት ቀን ጀምሮ በአደባባያቸው እስከደረሰበት ጊዜ ድረስ አንድ ንጉሥ ቢመጣ እንኳ የበለጠ ሊሆንለት በማይችል ክብርና መስተንግዶ ደብረ ማይ ላይ ብዙ መኳንንት ወጥተው በታላቅ ሰልፍ የጥይት በረዶ እየፈሰሰ የተቀበሉት ሲሆን ከእንግሊዝ መንግሥት ለእሳቸው የተጻፈው ደብዳቤ ያን ጊዜ የእንግሊዝ መንግሥት የውጭ ጉዳይ ሚኒስቴር በነበረው በሎርድ ጆን ራስል የተፈረመ ስለነበር በልባቸው ቅር ተሰኙ። ሎርድ ራስል በአጼ ቴዎድሮስና እንግሊዞች በቀላል ነገር ሲጫወቱባቸው በኖሩ ሌሎች ምስራቃውያን ነገሥታት መካከል ምን ያህል የመንፈስ ልዩነት እንዳለ ሊረዳ ያልቻለ፣ ነጭ ከሌላው ዘር ይበልጣል ማለትም ብቻ ሳይሆን የእንግሊዛውያን መኳንንት ዘሮች ከተራው እንግሊዛውያን ይበልጣሉ ብለው ከሚያምን የቪክቶሪያ ዘመን መኳንንት አንዱ ስለነበር ከካሜሮን ይልቅ ቆይቶ በእንግሊዝ መንግሥትና በአጼ ቴዎድሮስ መካከል ለተፈጠረው ጠብ በኃላፊነት ሊወቀስ የሚገባው ሰው ነበር። ይሁን እንጂ በማንኛውም መንገድ ቢሆን አጼ ቴዎድሮስ የተዛባባቸው ነገር ሁሉ የተቃናላቸው ስለመሰላቸው አዲሱ ተስፋ አልጠወለገባቸው ነበር። ተስፋ ተስፋን ይወልዳል። አጼ ቴዎድሮስ ወይ ቀርቦ ተዋግቶ ቁርጡ አይለይለት ወይ አንድ ጊዜ አያሳረፋቸው ዘወትር ሲበጠብጣቸው የኖረውን ተርዳጓሉን ለማስተደድ ወደ ጎጃም እንደሄዱ በይባባ ከተማ ይገኙ ነበር። ንጉሠ ነገሥቱ ከድንኳናቸው ውስጥ ከመኮንኖቻቸውና ከጸሐፊዎቻቸው ጋር እንዳሉ ቆንስል ካሜሮንና የቆንስሉ ጸሐፊ ሆኖ ከመጣ በኋላ ለአጼ ቴዎድሮስ ለጌታ ያደረው ሙሴ ባርደል የተባለው የፈረንሳይ ተወላጅ በራስ እንግዳና በአቶ ሳሙኤል አቅራቢነት ወደ ድንኳኑ ገብተው እጅ ነሱ። ቆንስል ካሜሮን ዘወትር ለብሶት የሚታየው እጅግ የተንቆጠቆጠ የክብር ልብስ ትቶ የፈረሰኛ ልብስ ለብሶ የፈረሰኛ መጫሚያ ተጫምቶ ነበር። ሙሴ ባርደል እንደ ዘወትሩ አንድ በውጭ አገር የሚኖር አውሮፓዊ በሚኖረው ሁኔታ በአይነቱ ጥቂት ወረድ ያለ አውሮፓዊ ልብስ ለብሷል። ሁለቱ ገብተው እጅ እንደነሱ ለሁለቱም ወንበር ቀረበላቸውና ተቀመጡ። ከዚያም አስተርጓሚ ቀርቦ ሲነጋገሩ ቱርኮችና ግብጾች የሚሰሩብንን የምታዩት ነው። አሁን አገው ንጉሴን ታጠፋው ወዲህ በምጽዋና በከሰላ በኩል እየገፉ መጥተዋል። እስካሁን ሳልዋጋ የቆየሁት የአገሬ ውስጥ ሽፍቶች ስላስቸገሩኝ ነው። አሁን ግን የአገሬ ውስጥ ችግር በረድ ስላለልኝ ቱርኮችን ለመከላከል መዝመት ያልቀረም። ደማችን ተባህረ ኤርትራ አጥንታችን በዙሪያው ካሉት ድንጋዮች ጋር ይቀላቀላል እንጂ ቱርክ የኢትዮጵያን ምድር ሊረግ ሃይማኖታችንን ሊያጠፋ አይችልም። ይሁን እንጂ ከሁሉ በፊት ክርስቲያኖቹ የአውሮፓ መንግስታት የደረሰብንን በደል ምንቸገር እንጂ ለጦርነት ፍቅር ብለን ከቱርክና ከግብጽ ጋር ለመዋጋት አለመፈለጋችንን ሳልገልጽ ጦርነት አልጀምርም። ክርስቲያኖቹ የአውሮፓ መንግስታት ምንም እንኳን የንግድና የቅኝ አገር መያዝ ዓላማቸውን ሃይማኖታቸው አብልጠው መውደድ ቢጀምሩ በሌላ ሳይሆን በገንዘባችን የጦር መሳሪያ ቢሸጡልንና በቃልም አይዟችሁ ቢሉን ቱርኮችን ታገራችን ለማባረር የጥቅም ጓደኝነታቸውን የሚያፈርስ ሌላ እርዳታ አንጠይቃቸውም ነበር አሉ አጼ ቴዎድሮስ። እውነት ነው ጃንሆይ፣ ችግሩ እንዳለባችሁ በአይናችን ያየነው ነው። አሁን ግርማዊነቱ እንዳለው ከቱርኮች ጋር ባንጣላ እንኳን ኢትዮጵያን የማንረዳበት ምክንያት የለም አለ ቆንስል ካሜሮን። አጼ ቴዎድሮስ አይናቸውን ወደ ሙሴ ባርደል ወርወር አድርገው ሙሴ ባርደል፣ ናፖሊዮን ሶስተኛ አሁንስ የኢትዮጵያ ንጉሠ ነገሥት እኔ መሆኔን አላወቁም? ንጉሳቸው ሞተባቸው። ምንም ቢሆን ሁለታችንም ክርስቲያኖች ስለሆን ለእርሳቸውም ጠፍቼላቸዋለሁ አሉ። ጃንሆይ፣ ያለፈው ስህተት ሁሉ መቼም ንጉሠ ነገሥት ናፖሊዮን አውቀው የሰሩት አይመስለኝም። በዚሁ አገር የሚኖሩ ሚስዮናውያን ብዙ ብዙ የስም ማጥፊያና ማሳሳቻ ነገር ስለሚጽፉ በዚያ እየተመሩ የሰሩት ነው አለ ሙሴ ባርደል። በሉ ደና ነው፣ አሁን ቁርጡን ማወቂያችን ጊዜ ነው። ቆንስል ካሜሮን፣ አደራ በሰማይ አደራ በምድር ብያለሁ፣ ይህን ደብዳቤ ራስህ በእጅ ለንግሥት ቪክቶሪያ ሰጥተ መልሱን ራስህ በእጅ እንድታመጣልኝ በክርስቲያን አምላክ አደራ ብያለሁ ብለው ደብዳቤውን በሁለት እጃቸው ሰጡት። ቆንስል ካሜሮን ተነስቶ ወረቀቱን በሁለት እጁ ከተቀበለ በኋላ እጅ ነስቶ ሲቀበል ሌላውን ደብዳቤ አንስተው ሙሴ ባርደል፣ አደራ በሰማይ አደራ በምድር ይህን ደብዳቤ ለንጉሠ ነገሥት ናፖሊዮን ሶስተኛ ራስህ በእጅ ሰጥተ መልሱን በእጅ አምጣልኝ ብለው በሁለት እጃቸው ሲሰጡት ሙሴ ባርደል ተነስቶ በሁለት እጁ ተቀበለና እጅ ነስቶ ተቀመጠ። ለሩሲያና ለነምሳ ንጉሶችም ደብዳቤ ጽፌአለሁ። ለሁሉም በየእጃቸው የሚሰጡልኝ ታማኝ ሰዎች እየመረጥኩ ነው። እነ ዋልድማየር ጥሩ ሰዎች ነበሩ፣ ግን ተዚህ ያለው ስራቸው ደግሞ ይቋረጣል። ብቻ በምንም ብዬ አሁን እልከዋለሁ አሉ አጼ ቴዎድሮስ። መልካም ነው ጃንሆይ አለ ቆንስል ካሜሮን። ከሁሉ ነገር በፊት ጨርሳችሁልኝ የምትመጡት የኔን ቆንስሎች ወደ አውሮፓ መንግስታት የምልክበትን መንገድ ላገኝ የምችልበትን ሁኔታ ነው። ሰው ካልተቀራረበ አይተዋወቅም። የአውሮፓ ሰዎች አፍሪካ ሲሏቸው አውሬ የሰፈረበት ጫካ መስሎ ነው አሉ የሚታያቸው። በዚህ ሁኔታ እኔም እንደነ ዳሆሜ ንጉሶች ለጣዖታት ብዙ መቶ ሰዎች ይያረድኩ መስዋዕት ማቀር በዚህ መካከል ባንዳንድ አገሮች አሉ እንደሚባሉት ያሉ ፍጹም አረመኔዎች ያሉ ይመስላቸው ይሆናል። ስንተዋወቀን ኢትዮጵያ እንዴት ያሉ በጨዋነት እና በክርስቲያንነት አንጻው የኖሩ ትውልዶች እንደነበሯት መረዳት ይችላሉ። ይህንንም ሲረዱ ሊረዱን ይችሉ ይሆናል አሉ አጼ ቴዎድሮስ። ይህንማ እኛ ስንመሰክረው የሚገባን አይደል? የኢትዮጵያ ህዝብ በብቸኝነት በመኖሩ በብዙ ግዙፍ ስልጣኔዎች አውሮፓ ህዝቦች ወደኋላ ሆኖ ቢገኝም በጨዋነቱ በእርጋታው በክርስቲያንነቱና በመንፈሱ ብርታት አውሮፓውያን መካከል በጣም ምርጥ ከሚባሉት ህዝቦች ጋር የሚወዳደር ነው አለ ኮንስል ካሜሮን። ግን እኮ ኮንስል አለ ሙሴ ባርደል ወደ ካሜሮን ዙሮ፣ ግን እኮ በኢትዮጵያ የቆዩ አውሮፓውያን ለአውሮፓውያን የሚገልጹት የኢትዮጵያ መልክ ፍጹም ሌላ ነው። እውነትህን ነው። ለወሬና ለጉራ የሚመጡ ዝና ፈላጊዎች ወደ አውሮፓ በሚመለሱበት ጊዜ የራሳቸውን ጥንካሬና ድፍረት ሌሎች ሳያዩት እነሱ ያዩትን አገር ሌሎች ሳያውቁት እነሱ ያወቁትን ነገር ለማጋነን በቅዱሳን መካከል ቆይተው እንደሆነ 10 ቀን 5 ጅባት ካላቸው ሰይጣኖች ጋር ቆይተን መጣን ይላሉ። እንዲህ አይነቶቹ ሰዎች በሰው ዘሮች መካከል መግባባትን እያጠፉ ጥላቻን፣ መናናቅንና መፈራራትን የሚፈጥሩ ናቸው አለ ኮንስል ካሜሮን። በዚህ ሁኔታ ሲወያዩ ጥቂት ከቆዩ በኋላ ንጉሥ ነገሥት ቴዎድሮስ ለኮንስል ካሜሮንና ለሙሴ ባርደር ልዩ ልዩ ስጦታና ሽልማት አድርገው ለንግሥት ቪክቶሪያ የተዘጋጀውን ከወርቅ የተሰራ ልዩ ልዩ ገጸ በረከት ለቆንስሉ ሰጥተው በክብር ሸኟቸው። ቆንስል ካሜሮንና ሙሴ ባርደል በመጡበት ጊዜ እንደተደረገላቸው ሁሉ ሲሄዱም በየደረሱበት ሹማምንቱ እጅግ ከፍ ባለ አክብሮት እየተቀበሉ የሚያስፈልገው በላይ መስተንግዶ እያቀረቡ ሸኟቸው። አጼ ቴዎድሮስ ጎንደር ሂደው የነዚህን ደብዳቤዎች መልስ በታላቅ ተስፋ ሲጠባበቁ የፈረንሳይ መንግስት በንጉሴ ጊዜ ያበላሸውን ግንኙነት ለመመስረት ሙሴ ጊዮም ሌዣን የተባለ ቆንስል ሹሞ ወደ ንጉሠ ነገሥት ቴዎድሮስ ላከ። አጼ ቴዎድሮስም ከአውሮፓ መንግስታት ተልከው ለሚመጡ ሰዎች ሁሉ ባላቸው የተለመደ አክብሮት ቆንስሉን አክብረው ተቀበሉት። ሙሴ ሌዣን በባህረ ኢያሪኮ አካባቢ የሚኖሩ ሰዎች ለሚታሙበት ቀላልና ቅብጥብጥ ባህሪ ምሳሌ ሆኖ ሊጠቀስ የሚገባው ዘባራቂ ቢጤ ነበር። አጼ ቴዎድሮስ የአንድ ታላቅ ንጉሠ ነገሥት መልእክተኛ እንደመሆኑ መጠን በክብር ይዘው ሳለ በየቀኑ የሚናገረውን ሲለዋወጥ በሚያደርገው ነገር ሁሉ ሲንቀሸቀሽ ሲያዩት ይገረሙ ነበር። አንድ ቀን አጼ ቴዎድሮስ ከሙሴ ሌዣን ጋር ኢትዮጵያና ፈረንሳይ ወደፊት ሊመሰረቱት ስለሚችሉት ግንኙነት ሲነጋገሩ ለሁሉም ሙሴ ባርደል ተንጉሰ ነገስታችን የሚያመጣውን መልስ አይና ስምምነቱን እናደርጋለን አሉ ንጉሰ ነገስቱ። ባርደል አለ ሙሴ ሌዣን በጩኸት ጣራውን ሊተነጥቀው በመድረስና ከተቀመጠበት ወንበር በመነሳት፣ እንዴት ነው አሉ አጤ ቴዎድሮስ ቀላሉን ቆንስል በትዝብት እየተመለከቱ። ባርደልን እንዴት ያምናሉ? እሱ እኮ ፍጹም ዋሾና ሌባ የሆነ ፍጡር ነው። አንድ ንጉሠ ነገሥት እንዴት እሱን አምነው ይልካሉ? አለ ሙሴ ሌዣን። አይ እኔ አምኜ ልኬዋለሁ። ዋሾ ነው ታልከው እስቲመለስ ወይም እስቲቀር ድረስ በዚህ ትቆያለህ። እሱ ከተመለሰ ግን ዋሾ አንተ ትሆናለህ። ተቀረ እሱ ዋሾ እኔ ሞኝ ነን አሉ አጼ ቴዎድሮስ። ሙሴ ሌዣንም ባጅሬ ቤት የናፖሊዮን ሶስተኛ ቆንስል መሆን የሚያስፈራ መስሎት ሲሞላቀቅ ባርደል እስኪመለስ ድረስ በቁም እስራት እንዲቆይ ተደረገ።
ታጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም እኔ መዩ ቱርክ ላይ የምሸሽ ነው። መቅደላ አፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ መዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር ንመዩ ቱርክባይ የምሸሽን አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሙሱ ሲጠጣት ንመዩ ቱርክባይ የምሸሽን